የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ። ከአትላንት በስቲያ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን አብራሪ ዳርጌታቸው አባት ዶክተር ጌታቸው ተሰማን ስለ ልጃቸው አነጋግረናቸዋል።
ኮንክሲ ተዋጽ መላስ ያለ ቆዳ ቀርቶ የአውሮፕላኑን ብረታ ብረት በጣም ቢገርምና ብዙ የተበታተለ ነው ብለው ነው የነገሩኝ። የወቅቱ በጣም ነበር የለም ቅድም እንደነገርኩሽ እኔ እዚሁ ይቅር ኢትዮጵያን የሚያመጣውት አስራ ስለማድረግ ኢትዮጵያን ኖራል በአርባቶ ተዛበቴ ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። ያው ወደቀበት ቦታ ላይ አንድ ድንጋይ ሲቆም ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድ ይህን ብቻ ሳይሆን ብዙዎች የረገፋሉ ከሱ ጋር አብራው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ቢፈቅዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝም። በብዛት
ስለ ልጃቸው በስፋት አነጋግረናቸዋል። በቀዳሚ ዘገባችን ይዘናቸው እንመለሳለን። እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት ስለሆነ በረራ ቁጥር ET302 ተጨማሪ ዘገባም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። በመግቢያችን ላይ ቀደም ሲል እንዳስተዋወቅ ነው የዛሬው ዘገባችን ትኩረት የሚያደርገው በኢትዮጵያ አየር መንገድ የንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ቢሾፍቱ አካባቢ ወደቀውን 737 ማክስ 8 አደጋን ተከትሎ የተጠናቀቀ ዘገባ ይሆናል።
እግዚአብሔር ሰጠ እግዚአብሔር ነሳ በሚል የፈጣሪያቸው ቃል እየተጽናኑ እንደሚገኙ የገለጹት የኢትዮጵያ አየር መንገድ ንብረት የሆነውና ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን አብራሪ ያሬድ ጌታቸው አባት ዶክተር ጌታቸው ተሰማ ናቸው። የእርሳቸው ልጅ ብቻ ሳይሆን ብዙዎች ያለቁበት አደጋ በመሆኑ በቦታው ላይ በስማቸው የመታሰቢያ ሐውልት ቢቆም ምኞታቸው እንደሆነ ነግረውናል። ምክንያታቸው ደግሞ ከአደጋው ከፍተኛነት የተነሳ የልጃቸውን አስክሬን አግኝተው መቅበር እንደማይችሉ ስለተረዱ ቢያንስ ለመታሰቢያ እንኳን ስሙ በቦታው ቢሰፍርልኝ እወዳለሁ ብለዋል። ማምሻውን ሀዘን ከተቀመጡበት አዳማ የሚገኘው የአንድ ወዳጃቸው ቤት በስልክ አነጋግሬያቸው ነበር። ዶክተር ጌታቸው እግዚአብሔር ያጽናውት። ጽዮን ግርማ አባላለሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው መደውልልዎት።
አመሰግናለሁ።
እሺ ዶክተር ጌታቸው ተሰማ ነዎት? ናይሮቢ ነበር የሚኖሩትና ልጆት ካፒቴን ያሬድ ጌታቸው የተወለደውም ናይሮቢ መሆኑን ሰምተናል በተለያየ መንገድ። እስቲ ግን ከርሶ ካንደበቶ የት ነው የተወለደው ልጆት? የት ነው የተማረው? እስቲ የልጆትን የህይወት ታሪክ ይንገሩን።
ናይሮቢ ነው የተማረ ያድ የተወለደው። እኔ እዚያ አኪም ነበር እዚያ ነው የተወለደው የተማረውም እስከ ኤሌቭል ድረስ። እንደምታውቀው ብሪትሽ ሲስተም ኤሌቭል የሚባል አላቸው። ሰከንደሪ ስኩል በኋላ ያው በኢትዮጵያ ስታሳይ እንደ ኮሌጅ እንደማለት ነው። ከዚያ በኋላ ወደ ሳውዝ አፍሪካ ለመሄድ ነበረ ፍላጎቱ ለመማር ፓይለት ለመሆን። አይ ሳውዝ አፍሪካ ከምትሄድ ኢትዮጵያ ሄደ ተማር ብዬ እዚህ አመጣሁት። እና ልጆችም አሉ ግን አንድ አስራት እንኳን አውጣ ለኢትዮጵያ ብዬ እዚህ ትምህርቱን ጨርሰ እና በኋላ ያው ረዳት አድርገውት ከተወሰነ አመት በኋላ ያው ካፕቴን አደረጉት። ብዙ ጎበዝ ነበር በትምህርቱ። አሜሪካንም አንድ ሁለት ጊዜ አልከውታል። ጥሩ ውጤት እያዘ ነው የመጣው ቦይንግ ሄሎ ነበር።
እርሶ ናይሮቢ ሐኪም ነበርኩ ብለዋል። ምን አይነት ሕክምና ላይ ነው የነበሩት?
ማክሲሎፌሻል ሰርጀሪ ይባላል። የአንገት በላይ እንደ ፕላስቲክ ሰርጀሪ ነው። በተጨማሪም የጥርስ ሐኪም ነኝ። ሁለቱም ኳሊፊኬሽን አለ። እዚያ ብዙ አመት ፈርቻለሁ። ወደ ለመንግስት አንድ 25 አመት ፈርቼ ነው ሪታየር ያደረኩት። ፕራይቬት እንሰራ ነበር።
ሌሎች ልጆች አሉኝ ብለዋልና ስንት ልጆች ነው ያሉት? ያሬድ ስንተኛ ልጆት ነበረ?
ያሬድ አምስተኛ ልጅ ነው።
ከስንት ልጆች መሃል ማለት ነው?
በጠቅላላው 6 ናቸው።
ያሬድ ወደ ኢትዮጵያ መጥቶ ትምህርቱን ጨርሶ ከዛ አየር መንገድ ገብቶ ነበር ብለዋልና ምን ያህል ጊዜ ነው አየር መንገድ ገብቶ ማገልገል ከጀመረ?
እና 10 አመት ሆኖ አይቀርም። መጀመሪያ 2 አመት ተኩል ነበር ኮርሱ የጨረሰው። ከዚያ ደግሞ 5 ነው 6 አመት በረዳትነት ያው ረዳት ሆኖ ሰርቷል። ከዚያ በኋላ ነው ከ2010 ጀምሮ መሰለኝ ካፒቴን ያደረጉት ፕሮሞሽን የሰጡት። በመሰረቱ ልጁ ያንግ ነው፣ ገና 30 ባልሞላው 1989 ነው የተወለደው ጁላይ። አክቲቬት ፕሮሞሽን ነው።
3 አይነት ቋንቋ ይችላል፣ ምክንያቱም እናቱ ኬንያዊት ናቸው። ከየሱ ኃይሊ ቋንቋ አማርኛ፣ እንግሊዝኛ አቀላጥፎ መናገር ይችላል የሚል አንድ ጓደኛው እማኝነት ሰጥቶ አይቻለሁና እንዴት ነው ይሄንን የቋንቋ ችሎታውን አዳብሮ የነበረው?
ልክ ነው ያው ሱ ኃይሊኛ እንግሊዝኛው እዚህ ሀገር ተማሪዎች የምትማሪ ነው ኬንያ ውስጥ። የእኛ ተማሪዎች ኢትዮጵያ ውስጥ ያው አማርኛና እንግሊዝኛ እንደሚማሩ እዚያው ደግሞ ሰዋሂሊኛና እንግሊዝኛ ነው። አማርኛ ብዙ ከመጣ ነው የተማረው። ያልታሰበ አደጋ ነው የደረሰብን።
እንዴት ነው ህይወቱ ማለፉንና አደጋውን የሰሙት እርስዎ? ነግሮት ነበረ ወደ ናይሮቢ እየሄደ እንደነበረ? ተደዋውላችሁ ነበረ? አግኝተውት ነበር ከአደጋው በፊት?
አዎ፣ ብዙ ጊዜ የሚደውልልኝ ሲመለስ ነው። ለእናቱ ግን ጠዋት ከመነሳት በፊት መምጣቱን ደውሎ ነግሯታል። እናቷ ደውላ ያሬድ እስካሁን አልመጣም፣ ምንድነው ችግር አለው ያለችኝ። እኔ ከዚያ በኋላ መከታተል ጀመርኩ። በስልክም ምንም በምኑ ጓደኞቹ ጋር በመደወል አየር መንገድ በመደወል ጠይቄ ያለውን አደጋ መድረሱን ተረዳሁ። ግን እዚያ ቦታ መሄድ አልተቻለም፣ አክሰስ አይፈላትልም አሉኝ። አዎ፣ እና ትልቅ አደጋ ነው። እኔ የምልሽ የኔ ልጅ ብቻ አይደለም፣ ብዙዎች ናቸው እዚያ የረገፉት። ህጻኖቶች አሉ፣ ሴቶች አሉ። የውጭ ሀገር እንግዲህ መቼም በመሰረቱ ምን ታደርጊዋለሽ፣ ሀገር ሲገነባ በሰላምም በጦርነት ጊዜ ብዙ መስዋዕት ይቀርባል። ከዚያ ውስጥ የኔም አንዱ ልጄ ነው መስዋዕት ያቀረበው። ታስታውሽ እንደሆነ ጠቅላይ ሚኒስቴራችን ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያውያን ባሉት መሰረት የኔም ልጅ ኢትዮጵያ ሆኗል። የግምቱ ግን ኬንያ ነበር። ያው እንግዲህ የተወሰነ አመት አገልግሏል ኤርላይንሱ። በስራም ጎበዝ ነበር ነው የሚሉት ጓደኞቹ። አለቆቹም እዚህ መጥተው ነበር ትላንትና። ስልክም አጥናንተውናል፣ ከጠቅላይ ሚኒስቴሩ ቢሮ፣ ከፕሬዚዳንቷ ቢሮ። ይህ ሁሉ ለእኛ የመንፈስ ጥንካሬ ይሰጠናል። እና እንግዲህ ይህን የሚመስለው ታሪኩ ባጭሩ ነው።
እንግዲህ እንደጠቀሱልን የስራውን ችሎታውን በተመለከተ ከሌሎች ስራ ባልደረቦቹም እንደሰሙ ነግረውናል። በባህሪው ግን ምን አይነት ልጅ ነበረ ልጆት?
ያሬድ ቨሪ ስፔሻል ቻይልድ እና ዩኒክ ነበር፣ በጣም ዩኒክ። ፕራይመሪ ሰከንደሪ ሆኖ በዋና አንደኛ ብዙ ጊዜ ስለሚወጣ ወደ 15 ሊሆን የዋና በየሰመስተሩ የሰበሰበው አለ ቤት ጠቅሎ አለ ቤት። እንዲያውም ተማሪዎቹ ምን ይሉት ነበር? ሚስተር ፊሽ ይሉት ነበረ። በጣም በስዊሚንግ ጎበዝ ስለነበረ ልጁ በብዙ መልኩ ብሩህ ነበር። ትህትና የነበረው ልጅ፣ ሁሉንም አክባሪ እና ትልቁ ደን ትንሹንም ብዙዎቹ ጓደኞችን ጠይቀሽ እንደሆነ በጣም ነው የሚወዱት፣ በጣም ነው የሚያከብሩት። በጣም ጥሩ ጠባይ የነበረው ልጅ ነው። ለእኔም በጣም ቅርብ የነበረኝ
እንደዚህ አይነት በማህበረር ላይ በአየር መንገድ ውስጥ የሚሰሩ ሰራተኞች ቤተሰቦቻቸው ጋር ቶሎ ቶሎ አይገናኙም እና መቼ ነው ለመጨረሻ ጊዜ ያዩት?
ከአምስት ቀን በፊት አይቼዋለሁ። ከአምስት ቀን እዚህ ሰው የምለበት ስራ ምናምንም አዲስ አበባ ስላለ አንዳንድ ነገር የሚሰሩ ሰው ስመጣ እሱ የት ነበር የማርፈው እና እዚያ ነው የማገኘው ብዙም ጊዜ። በሌላ ጊዜ ግን ማታ ማታ በተመለሰ ጊዜ ጠዋት ከበረረ ማታ ሲመለስ ይደውልልኛል። ማታ ከበረረ ደግሞ ጠዋት በመለስበት ጊዜ ነበር የሚደውልልኝ። ይህን የመሳሰለ በጣም ዋዝ ቴኪንግ ኬር ኦፍ ሚ በብዙ መልኩ።
ትዳር መስርቶ ልጆች ወልደዋል ወይስ ብቻውን ነበር የሚኖረው?
የለም፣ አልመሰረተም። ሊጋቡ ከአንድ ሌላ ኢትዮጵያዊት ልጅ ጋር ሳም ኤርላይንስ ውስጥ ካፕቴን ነች። ዝም ብላን አድርገው ነበር ሳሆን ጋር
እጮኛ ነበረው ማለት ነው።
አዎ ነበር ያንቺ ነበር
አስተዋውቆት ነበር ጮኛውን ለቤተሰብ
አዎ ትግሉ አባቷን ለማውቃለሁ ተነጋገረው ለተንተና ልጅ ሆነት ነው ያለ ነገር ተፈጠረ ይልሻል ታሰበ ነገር ነው ብልባረክ ይችላል ነው በክርስቲያን ሃይማኖት እግዚአብሔር ሰጠ እግዚአብሔር ነሳ ሚለዋል እና ይበዛ ከተአመነበት ምናልባት ያው መጻተ ክርስቶስ ሲመጣ ሞኖ ነገር ይሆናል እንዴ ይሆናል ላይታወቅም በእምነታችን ይሄ ነገር አለ መጻተ ክርስቶስ ሲመጣ ሞታን ሁሉ ይነሳሉ ይላል እኔ አይደለም ልጅ በጣም አንደበቴ ነው የተነካው አይኖርም በጣም ነው የተመሰሰው እና ልጅ በጣም ክልጅ ነበር ተወልዶ እና እሱን ረፕረስ የሚያደርጉ ከሌላዎቹ ልጆቼ አሉ ብዬ ለማመን ያስቸግረኛል እሱ የተለየ ትውልድ ነበር የተለየ ፍጡር ነበር እንደ እንግዲህ እንዴ በሁኔታው እንደምታምነው በታሪካችንም በካልቸራችንም ጥሩ ነገር ረጅም ጊዜ ያገለግልም ይባላል ግን መጣ ስለሆነ ተላለፈ ምንም ኮምፕሌን ማረገው ነገር የለም
እንግዲህ አስክሬን ለማውጣት ከፍተኛ ችግር እንደሆነ ባለሙያዎች እየገለጹ ነውና እንደው አስክሬኑ የመገኘት የመቅበር ነገር ካየር መንገዶ የተነገራችሁ ነገር አለ?
ነገር የለም ምክንያቱም እንደሰማሽው አይሮፕላኑ አፍንጫው ላይ ወደቀ መጀመሪያ መስዋዕቶች ባለፋይቶቹ ናቸው ከዚያም ደግሞ በብዙ ሜትር ወደ ውስጥ ገብቷል ነው የሚባለው አለ 10 15 30 አቃብ ክፍላት እና ምንም ነገር የለም እዛው አፈር ሆኖ ደቀዋል እኔ ልጅ ብቻ አይደለም ብዙዎች ህፃናቶች ሁሉ አሉ ሴቶች ልጆች አሉ ብዙ ሀገሮች እንደሰማሽው ሪፖርት ነው ብዙ ችግር የነበረበት ክብደት ነበረው አይሮፕላኑ ቤንዚኑን አልተጠቀመም ጭነት ዋለ ሁሉ ሰው አለ በፍጥነት ነው አሉ ወደቀው ወደ 1200 ምናምን ኪሎሜትር አይሮፕላን በስድስት ደቂቃ ነው ምናምን ወደቀው ይላሉ ቦታውም አሁን ወደቀበት ቦታ ትንሽ ጉድጓድ ነው ያለው እና እንደሰማሁት እንኳን ሲተዋጽም እና ስጋና ቆዳ ቀርቶ የአይሮፕላኑን ብረታ ብረት በጣም ብገደቅና ብዙ የተበታተለ ነው ምለው ነው የነገሩኝ የወደቀው በጠብቀው ነገር የለም ቅድም እንደነገርኩሽ እኔ እዚሁ ይቅስ ኢትዮጵያን የሚያመጣሁት አስራት ለማድረግ ኢትዮጵያ ኖረው በ49 ነበር የተመለስኩት ስለዚህ ምንም የምጠብቀው ነገር የለም እዚያ ወደቀበት ቦታ ላይ አንድ ድንጋይ ቢቆም ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድ ይህን ብቻ ሳይሆን ብዙዎች የረገፋሉ ከሱ ጋር አብራው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ቢፈቅዱልኝ እሱ ነው ምኞቴ ሌላ ምኞት የለኝም በብዛት እና ልጅ አጥቼዋለሁ የምወድ ማፈቅረው የሚያከብር ልጅ ነበር የሆነ ሆኖ የመጣውን መቀበል ነው እንዲህ ማለት አትች ሌላ ነገር ምንሽ ነገር የለኝ
እግዚአብሔር መጽናናቱን
ማሰባችሁና በማድረጋችሁ ለእኔ ማጽናኛ ነው የሆነ ሆኖ አነጋገሬም መንፈሴን ትንሽ አይምሮዬም ኮንሰንትሬሽንም ተቀንሷል ከላ ያለው ሁለት ቀን ችግር አለብኝ ማለት ያው ድንጋጤው ምንም የደም ብዛቱ ምንም ይዞኛል እና አሁን ሆኖ እንግዲህ ያው እናንተ ኢትዮጵያ ቤት ናችሁ ታሪካችንን ካልቸራችን የምታውቁ ሰዎች ስለሆናችሁ አሻሽለሽ አቅርቢለት ሌላ ምንም ምንሽ ነገር የለም
በትክክል ነው ያስረዱት እግዚአብሔር ያጽናውት በሚገባ አስረድተዋል ስለ ልጆ እግዚአብሔር ያጽናውት በጣም አመሰግናለሁ
እግዚአብሔር ይባርክሽ
አሜን እግዚአብሔር ያጽናውት እግዚአብሔር ያጽናውት የካፒቴን ያሬድ ጌታቸው እናት በትውልድ ህንዳዊት በዜግነት ኬንያዊት የሆኑ ዶክተር ራያን ሻፒ ባላሉ አሁን የሚገኙት ናይሮቢ ነው ልጃቸው ከኢትዮጵያ ሲነሳ ደውሎላቸው እንደነበር ነው ዶክተር ጌታቸው የገለጹት ዶክተር ጌታቸው ደግሞ በተደጋጋሚ ወደ ኢትዮጵያ ስለሚመላለሱ ኢትዮጵያ ነበሩ ሌሎች ልጆቻቸው ራሳቸውን ችለው አብዛኞቹ ካናዳ ይኖራሉ አሁን አዳማ ውስጥ በቅርብ ወዳጃቸው ኢንጂነር ጥበበ ኪሮስ ቤት ሀዘን ተቀምጦ እንደሚገኙ ለማወቅ ችለናል።
የተባበሩት መንግስታት ድርጅት በወደቀው የኢትዮጵያ አየር መንገድ አውሮፕላን ህይወታቸው ላጡ ባልደረቦች ጄኔቫ በሚገኘው የድርጅቱ የአበባ ጉንጉን በማስቀመጥ የመታሰቢያ ስነ ስርዓት አካሂደዋል። በስነ ስርዓቱ ላይ ለአደጋው ሰለባዎች የመታሰቢያ አበባ ጉንጉን ያኖሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በአደጋው የሞቱትን የመስሪያ ቤታችንን ቤተሰብ አባላት እነሱንም ብቻ ሳይሆን የሌሎችም አጋሮቻችን የሆኑ የሲቪል ማህበረሰብ እና የሰብአዊ መብት የእርዳታ ተቋማት ባልደረቦችን ጨምሮ በአደጋው ህይወታቸውን ያጡትን ሁሉ በአንድነት በታላቅ ሀዘን እናስባቸዋለን ብለዋል። በዚህ እጅግ የመረረ ሀዘን ላይ ላሉት ቤተሰቦችና ወዳጆቻቸው ሁሉ ለኢትዮጵያ ህዝብና መንግስት እጅግ ጥልቅና ልባዊ ሀዘናችንን እንገልጻለን ብለዋል። ባለፈው እሁድ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ካጡት መካከል የአውሮፕላኑ የበረራ ሰራተኞችን ጨምሮ 17ቱ ኢትዮጵያውያን ሲሆኑ አራቱ ዋና ቢሮ ዩናይትድ ስቴትስ ቦልቲሞር የሆነው ካቶሊክ እርዳታ ድርጅት ካቶሊክ ሪሊፍ ሰርቪስ የተባለው የሰብአዊ እርዳታ ድርጅት የኢትዮጵያ ቢሮ ሰራተኞች ናቸው። የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይናለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ አግኝተን አነጋግረናቸው ነበር። አራቱ ባልደረቦቻቸው በእድሜም በትምህርት ብቃታቸው ገና ብዙ መስራት በሚችሉበት እድሜ ተነጠቅን፣ ቤተሰቦቻቸውንም ለመረረ ሀዘን ተጋለጡ ብለዋል። ቆንጅት ታየናት ያነጋገረቻቸው።
አመሰግናለሁ። መቼም እንደዚህ አይነት በጣም አስፈላጊ የሆነ አደጋ እውነት ለመናገር አብረውን ከሚሰሩት ሰዎች መካከል የሚሄድ ነገር መሆኑ በጣም ለኛ አስደንጋጭ ነበረ። መጀመሪያ ወሬውን ስንሰማ ማለት ነው እና በጣም ሁላችንም አዝነናል። እኛ ብቻ ሳንሆን ያለም ለኢትዮጵያ ሕዝብ ያለምም ሕዝብ ሁሉ ያዘነበት ከፍተኛ አስፈላጊ አደጋ ነው ማለት ይችላለሁ።
አራት ባልደረቦቻችሁ ናቸው በዛ አውሮፕላን ውስጥ የነበሩት?
አዎ፣ አራት ናቸው። እና ለስልጠና ወደ ናይሮቢ እኛም ሪጅናል ኦፊሳችን እዚያ ያለ በሪጅናልና በካንትሪ ፕሮግራሙ ማለት በሲያርስ ኢትዮጵያ ጋር የተገናኘ ትሬኒንግ ነው እንግዲህ ቢወስዱ ሄደው ይህንን እንግዲህ አሳዛኝ የሆነ አደጋ የደረሰባቸው።
እስቲ የአራቱንም ስማቸውንና የስራ ድርሻዎቻቸውን የነበረውን ይግለጹልን።
እሺ፣ አራቱ ሰዎች መካከል አንዷ ሴት ነች። ከሴቷ ብጀምር ሳራ ቻላቸው ትባላለች። የሂሳብ ባለሙያ ነች። ሲያርስ ዘጠኝ ዓመት በተለያዩ ዲፓርትመንቶች እዛ ጀምራ አሁን ደግሞ ሌላ ወደ ፕሮግራም ዲፓርትመንት ላይ በግራንት ማኔጅመንት ስራ የነበረችው አንዷ እሷ ነች። ሌላው ጌትነት አለማየሁ በሙያው እንደዚሁ የፕሮኩመንት ሰው ነው። ብዙ ከጣቢዎች ጋር በተገናኘ ሙያ የነበረው ሰው ነው። ሶስተኛው ሙሉ ሰው አለሙ ይባላል። ፋይናንስ ዲፓርትመንት ውስጥ በሲኒየር ፋይናንስ ኦፊሰር ሆኖ ሲሰራ የነበረ ነው። አራተኛው አቶ ስንታየው አይመኩ ይባላል። እሱም ከቃዚሾች ጋር በተገናኘ ማኔጀር ሆኖ ሲሰራ የነበረ ነው። እና እነዚህ ባለሙያዎች ናቸው። ሁለቱ በእድሜያቸው መካከለኛው 30 ውስጥ ያለ እድሜ ሲሆን፣ ሁለቱ ደግሞ መካከለኛ 40 እድሜ ውስጥ የሚገኙ ባለሙያዎች ነበሩና ከትምህርትም ደረጃም ቢሆን ከስራም ባላቸው የሙያ ደረጃ በጣም የተመሰገኑ ሰዎች የነበሩ ናቸው። ገና ብዙ ይሰራሉ ተብለው የሚገመቱ ሰዎች ናቸው እና በጣም ነው ልባችን የተነካው። በተለይ ባላቸው ከሰው ጋር የመግባባት ችሎታቸው ከስራውም አኳያ ቀላል የሚባል አይደለም። ኤር ኦርጋናይዜሽን መስራት ማለት መደበኛ 8 ሰዓታችንን ጠብቀን የምንሰራ ሰዎችም አይደለንም። በተለያየ ጊዜ ቅዳሜ ሁሉ ገብቶ መስራት አለ፣ ከስራ ሰዓት ውጪ መስራት።
ቤተሰቦች ያሏቸው የተወሰኑቱ እንደምረዳው ባለትዳርና የልጆች አባቶች አሉባቸው። የሳራን አላወቅኩኝም።
ሳራና ሙሉ ሰው ትዳር አልመሰረቱም። ስንታየውና ጌትነት ናቸው ትዳር የመሰረቱት። ጌትነት የአንድ ልጅ አባት ነው፣ ባለትዳርና የአንድ የሶስት ልጅ። ስንታየው ባለትዳርና የሶስት ልጅ አባት ነው። ሳራም ደግሞ እጮኛ ኖሯት ለማግባት ሀሳብ ላይ የነበረች ቅርብ ጊዜ ነው የተገዛችው። ሁለት ወር እንኳን ያለው አዳማችን እንደዚህ ነው ትንሽ
እንደው ምን አይነት ሁኔታ ላይ ናቸው ቤተሰቦች?
አዎ ያ እንግዲህ የኢትዮጵያ ህዝብ ጎረቤቱ ምንም የመስራት ሰው እንግዲህ እየተመላለሰ እያጽናና ነው የሚገኘው። በጣም ከባድ ነው። ቅድም እንዳልኩት ሰው መቼም አስከሬን ይዞ ካልቀበረ ትንሽ እንግዲህ ብዙ ጊዜ በባህላችን ያው አስከሬን እንደው እርማችንን ካወጣን በኋላ ትንሽ የመረጋጋት ነገር ይኖራል። እነዚህ ግን እስካሁን እንግዲህ ቀብር ስነስርዓት ምችል አልተፈጸመ ያስቸግራል። በጣም ብዙ ምንም ተጽናኑ ማለትም የሚያስቸግር ሁኔታ አለ። እነዚህነት ጋር ስንሄድ ቄሶች ነበሩ እና እነሱም ምንድነው ምንም ነገር አንበላም ብለው ነው ቤተሰቡ እናትና እህቶቹ ምንም ምግብ የሚባል ውሃም የሚባል ነገር አንበጣም ብለው ቄሶቹ እንዴት እንደዚህ ታደርጋላችሁ ብለው ከአንድ ሰዓት በላይ ትምህርት እየሰጧቸው ነበር። እዛው ከለቀተኞቹ እንደሰማሁት ምንም አንቀምስም ብለዋል ነው እንግዲህ የተባለ ስራለ። ሌሎችም ጋር እንግዲህ ተመሳሳይ ነገር ነው የሚኖረው። ይከብዳል። በቢሮም ደረጃ ለሁላችንም ከባድ ነው። ስራ ነበረንም ያው ቢሮ ዝግ ነበር። ያው ስታፍ በየቦታው መቅሶም እየደረሰ እንድንዛጤ ምንም ስላለ ስራ አልነበረንም። ሐሙስ ያው እንዲሁ ብንገባም ምንድነው ከውጭ ድርጅቱ ሰራተኛውን ተጎድቷል፣ ሳይኮሎጂካሊ ብዙዎቹ ሊቸገሩ ይችላሉ በሚል ከታንዛኒያና ከኡጋንዳ ፕሮፌሽናል ካውንስለርስ ናቸው
አማካሪ
ዛሬ ቀኑን ሙሉ ነው። በጣም የሚጠቅም አይነት ትምህርት ነው ያደረጉት።
ረዳ ሰራተኛው
ነው። ቀላል እንዳልሆነ እነሱም ቀላል እንዳልሆነ እነሱም አውቀዋል። ለዛ ነው ድርጅቱ ሰራተኛችንን ይህንን አስቦ ካውንስሊንግ ሰፖርት ለሰራተኛዬ
የምክር አገልግሎት ያስፈልገዋል።
ጥሩ ጥሩ ነገሮች የምክር አገልግሎት በደንብ ነው የሚያስፈልገው። ምክንያቱም አሁን ለምሳሌ ያህል ፋይናንስ ሂሳብ ክፍልን ብንወስድ አብረው በግሩፕ ነው እንግዲህ ሰው የሚቀመጠው። ብር ብለን እዚህ ጋር የሚቀመጠውን ሰው ባዶ ጠረጴዛና ወንበር ማየት ራሱ እንግዲህ ምን ያህል እንደሚያስቸግረው
እውነት ነው።
አራት ሰው አንድ ሰው እንኳን ምን ያህል እንደሚከብድ እንኳን አራት ሰው።
የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይናለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ ያነጋገረቻቸውን ቆንጅት ታየን እናመሰግናለን። ተከታዩ ዘገባም ከዚሁ ከአደጋው ጋር የተያያዘ ነው።
ወይዘሮ ሚልካ ይማም ናይሮቢ ነው የሚገኙት። የአምስት ልጆች እናት ሲሆኑ በዚህ አደጋ ህይወቱን ያጣው የ27 ዓመቱ ሲድራክ ጌታቸው ሁለተኛ ልጃቸው ነበር። ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለእሁድ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ህዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ህዝቦች ይህችው ናችሁ፣ ከአፈር አታልፉም በሚል የማስተማሪያ መልእክት ነው የሚል ስሜት ነው ያለኝ ይላሉ። ማምሻውን ከሚገኙበት ናይሮቢ በስልክ አግኝቼ አነጋግሬያቸው ነበር። ስለ ልጃቸው በመናገር ይጀምራሉ።
የተወለደ ወለጋ ነጆ የሚባል ቦታ የተወለደ ከግዳ ሀገር የመጣ እዛ ነው የተወለደ። እንግዲህ በ1991 ነው የተወለደው እና እንደ ፈረንጆች በ1991 ማለት ኦልሞስት ወደ 27 ዓመቱን ወደ መጨረስ መሰለኝ። አሁን
ከኢትዮጵያ ወደ አንቺ ጋር እየመጣ አንቺ ወዳለሽበት እየመጣ ነበር?
አዎ እዚህ ነበረ፣ በፊትም እዚህ ነበረ። እዚህ ቆይቶ ከመለሰ አሁን ደግሞ ለተወሰነ ጊዜ እዛ ቆየና ወደዚህ መምጣት ፈለገ ለአንድ አይነት ነገር እና በዛ መሀል ነው እንግዲህ ይሄ ነገር የተከሰተው። ሊመጣ ያለበት ቀን እሁድም ቀን አልነበረም፣ በሰባት ነበር። እንዲያውም በቃ ትኬት አሬንጅ ላደርግለት በሰባት እንዲመጣ ትኬት ኦፊስ ስሄድ፣ ስድስት ደግሞ እዚህ ስራ አቁመው ነበረ የናይሮቢ አየር መንገዶች እና ምንም በረራ አልነበረም። እና ትኬት ኦፊስ ምናልባት ነገም ቢቀጥል ስለሚችል ለሌላ ቀን ብታደርጊለት ይመረጣል ሲሉኝ፣ ያው እንግዲህ እነሱ እንደ ምክር ነገር ነው የሰጡኝ እንጂ ለአድማውም ስለመቀጠሉ የሚያውቁት ነገር የለም። ግን ምክር ነገር ሲሰጡኝ ኦኬ እንደዛ ከሆነ ብዬ ለቅዳሜ በ9 ቆረጥኩለት። በ9 በቃ ይመጣል ብለን ስንጠብቅ ተደውሎ አምልጦታል ፍላይት ለነገ ጠዋት አስተካክለንለታል ብለዋል። ያው ለእሁድ ማለት ለ10 ማለት ነው። ከ10 ይመጣል ብለን ጠዋት አነጋግሬው ነበረ ራሴ። እኔ ዛሬ ወደ ቸርች ስለምሄድ አልጠብቅህም፣ ይጠብቅህ ሰው አለ አልኩኝ። ከልጁ ጋር የምትዋወቃለች። በቃ አሁን ፍተሻው መጨረሻ ውስጥ እየገባው ነው አለኝ። በቃ የመጨረሻ ቃዶች ነበር ያናገረ። እንግዲህ ከዛ በኋላ ሆነም እንግዲህ ሰርች ጨርሼ ስመጣ ስወጣ ነው የሰማሁት ማቆም ነገር አልነበረኝ እና ትንሽ ግራም ያጋባ ለመቀበልም ትንሽ የሚከብድ ነበረ። ለአእምሮ ትንሽ ይከብዳል። ገባሽ? የአይነት ነው ነገር እግዚአብሔር ካላስቻለ ምንም።
በዘጠኝ ያመለጠው ለምን እንደሆነ ጠይቀሹ ነበር?
ዘገየናል፣ ቤት ውስጥ ዘገየመሰለኝ። ገፈደባቸው መንገድ ላይ እስከሚደርሱ እና ሲደርስ የቦርዲንግ ታይሙ አልፏል አይቻልም ብለው እምቢ አሉት። ቢለምናቸውም እምቢ አሉት። ከዛ በቃ ለ10 አስተካከሉለት ለጠዋት። ከዛ የሚቀጥል ሌላ ፍላይትም ነበረ ምሽቱን። የሚገርመው እኔ እንዲያውም እሱን ነበረ እዛ ሲያናግሩን፣ ታዲያ ቀጥሎ የሚመጣ እኮ ሌላ አለ በሱ ብታስተካክሉለት ምናምን ስል እስኪ እየሞከርን ነው ለማንኛውም ማለች። እኛ ክስቱ ይዛለች የአባቱ እህት። በኋላ ቆይታ ደውዬ ስጠይቅ አይ በቃ ለነገ ጠዋት አድርገንለታል አለች። ለመሀል እንግዲህ እንደዚህ ሆነ። ዛላ ኢትዮጵያ ህዝብ አዘን ነው መቼም እንግዲህ ብቻ አይደለም። ሰውነት የሚያሳዝን ነገር ነው።
ልጃቸውን በማጣታቸው ሀዘናቸው የከፋ ቢሆንም አደጋው ለትምህርት ነው ብለው ያምናሉ።
እንግዲህ እኔ አሁን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይህን ነገር ያደረገው እንዲያውም የኢትዮጵያን ህዝብ የሆነ ነገር በዚህ ውስጥ ሊያስተምረን ነው ብዬም አስባለሁ። በቃ እኛ ነገ ከነጎዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን፣ ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን ተፋቅረን በቃ እንድንኖር እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልእክት ያለ ይመስለኛል በዚህ ውስጥ። እኔ ያነኝ በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለ ነው የምንሄደው በእውነት። እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን የኔ ነው ይገባኛል የምንለው ነገር የለንም። በቃ እርግጠኛ ሆነሽ በእጅሽ ይዘሽ ከመጨረሻ ፈቅደሽ ከእጅሽ የምትለቂውን ነገር ነው የኔ ነው የምትይው እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለም። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ ይችን ልንኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን እስከምንሄድ ድረስ በእንዲህ አይነት ኑሮ ለሚቀጥለው ጀነሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት ይሄን ነው ሰሞኑን ቁጭ ብዬ የማስበው። ይሄን ነው በቃ ምን አለ ትምህርት ቢሆነንስ በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን ይኸው የዓለሙን ሁሉ አንድ ላይ የሆናችሁ እቺ ነች ብሎ ነው እግዚአብሔር እዚች ጋር ያሳየን በእውነት። በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እቺ ነች ከአፈር አናልፍም በቃ በስጋ። ከዛ እንግዲህ እኔ አንዳንድ አማኝ ብናገር ከዛ ያለፈ ህይወት አለን እኛ። እኔን ያጽናናኝ ትልቁ ነገርም ይሄ ነው። ይሄ መጨረሻ አይደለም፣ መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ፣ መሸጋገሪያ ነው ይሄ ወደ ሌላኛው ዓለም። ይሄ እኔም በጣም አጽናንቶኛል። ግን እንደ ስጋ ደግሞ በዚች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር እንፈልገው። ሰሞኑን የምናገረውም ይሄንን ነው። ምን አለ በቃ ትምህርት ቢሆነን ብንተው። አሁን እንግዲህ እንኳን አናውቅም እኮ አሁን አሁን ይሄ እኮ ልጄ ጠዋት አዋርቶ ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ የለም በዚች ምድር ላይ። እኛም ከዚህ የተለየን ሰዎች አይደለንም። በዚህች ደቂቃ ያናገርኩሽ ራሱ ምን እንዲመጣብኝ እንደሚችል እኔ አላቅም። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነ ምሳሌ ትቶ ማለፍ መቻል፣ ይህን ነው ከዚህ ብንማርና በእውነት ብንመለከት ብዬ ነው የማስበው።
የኢትዮጵያ አየር መንገድ ንብረት የሆነውና እሁድ መጋቢት 1 ቀን 2011 ዓ.ም ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የበረራ አስተናጋጆች በአጠቃላይ የ33 አገር ዜጎች ሕይወት ማለፉ ይታወሳል። በአደጋው ቤተሰቦቻቸውን ላጡ ሁሉ ብዙዎች መጽናናትን በመመኘት ሀዘናቸውን እየገለጹ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅቱን በቴክኒክ ደግሞ ያቀናበረልን ሞክቢል ያብሩ ነው። መልካም ምሽት። በነገው ጉዞ እንገናኛለን።